ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መስከረም 6 ሐሙስ ቀን ዝግጅታችን ጀመረ። ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዎች ወራትን ባስቆጠረው የኢትዮጵያ ጦርነት ውስጥ ኤርትራውያን ስደተኞች አስገድዶ መደፈርንና ግድያን ጨምሮ እጅግ ብዙ በደሎች እየደረሱባቸው ነው ሲል ዛሬ ባወጣው ሪፖርት አስታወቀ። በደቡብ ጎንደር ንፋስ መውጫ ቤተሰቦቻቸው በህወሓት ታጣቂዎች እንደተገደሉባቸው የገለጹ ቤተሰቦች የጋራ የሐዘን ስነ ስርዓት አካሄዱ። በትግራይ ክልል የከፋ ረሃብ መከሰቱ ተገለጸ። የፌዴራል አደጋ ስጋት ስራ አመራር ኮሚሽን በህወሓት ቁጥጥር ስር ወዳሉ የሰሜን ወሎ አካባቢዎች እርዳታ እንደሚያቀርብ አስታወቀ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልን የተከበራችሁ አድማጮቻችን፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭታችንን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ ፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዋች ወራትን ባስቆጠረው የኢትዮጵያ ጦርነት ውስጥ ኤርትራውያን ስደተኞችን አስገድዶ መድፈርና ግድያን ጨምሮ እጅግ ብዙ በደሎች ደርሶባቸዋል ሲል ሪፖርት አቀረበ። የሂዩማን ራይትስ ዋች የምስራቅ አፍሪካ ዲሬክተር ለቲቲያ ባደር በትግራይ ክልል የሚገኙ ኤርትራውያኑ ስደተኞች ቀድሞውንም ከአገራቸው እንዲሰደዱ ባደረጓቸው የኤርትራ ወታደሮችና በትግራይ ኃይሎች ጥቃት ደርሶባቸዋል ብለዋል። አያይዘውም በትግራይ ክልል በኤርትራውያን ስደተኞች ላይ እየደረሰ ያለው አስጠቃቂ ግድያ፣ አስገድዶ መደፈርና ዝርፊያ ግልጽ የሆነ የጦርነት ወንጀል ነው ብለዋል። ዝርዝሩ በአብይ ርዕስ ይቀርባል። የሶማሊያ ፕሬዝደንት መሐመድ አብዱላሂ ፈርማጆ ጠቅላይ ሚኒስትር መሐመድ ሁሴን ሮቤልን ከስልጣን ማገዳቸውን አስታወቁ። ፕሬዝደንቱ ጠቅላይ ሚኒስትሩ ከፕሬዝደንቱ ጋር ጥሩ የሥራ ግንኙነት የሌላቸው ሲሆን የተቻኮለ እርምጃዎችንም ይወስዳሉ ሲሉ ከሰዋቸዋል። በቅርቡ አድራሻቸው በጠፋው የደህንነት ሰራተኛዋ ኢክራን ታህሊል ፋራህ ጉዳይ በፕሬዝደንቱና በጠቅላይ ሚኒስትሩ መካከል ከፍተኛ አለመግባባት መፈጠሩ ይታወሳል። እንደ ኤሮፓ አቆጣጠር ከጥር 26 ጀምሮ የተሰወሩትን ሰራተኛ የቀጠራቸው የአገሪቱ ብሔራዊ የደህንነት ተቋም ኢክራን በአልሸባብ የተገደሉ ናቸው ቢሉም አልሸባብ ግን ክሱን አስተባብሏል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬዝደንቱን ውሳኔ አስመልክቶ እስካሁን በጉዳዩ ላይ ምላሽ አልሰጠም። ይሁን እንጂ ለጠቅላይ ሚኒስትሩ ቅርበት ያላቸው ምንጮች ለቪኦኤ እንደተናገሩት ጠቅላይ ሚኒስትር ሮቤል በቅርቡ ለሶማሊያ ሕዝብ ያላቸውን አስተያየት ይገልጻሉ። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ትላንት ረቡዕ በአፍሪካ ሰሃራ በረሃ አይኤስ የተሰኘውን የሽብርተኛው እስላማዊ መንግስት አራማጅ ቡድን መሪ አድናን አቡ ዋሊድ አልሳሃራዊ መገደሉን አስታወቁ። ከ8 ዓመታት በላይ በሳህል ውስጥ አሸባሪዎችን ሲዋጋ ለቆየው የፈረንሳይ ጦር ታላቅ ስኬትም ነው ብለዋል። ፕሬዝደንቱ ይህን ይበሉ እንጂ አልሳሃራዊ በምን መልኩ እንደተገደለ ዝርዝር መረጃ አልሰጡም። ምንም እንኳ እስላማዊ መንግስት ቡድን በማሊና ኒጀር ድንበሮች መካከል የሚንቀሳቀስ የነበረ ቢሆንም የተገደለበት ስፍራም አልተገለጸም። ማክሮን በትዊተር ገጻቸው ዛሬ ማታ ህዝቡ ለፈረንሳይ ሲሉ በሰርቫልና ብራሄን ሳህል ውስጥ ለነበረን ተልዕኮ የሞቱትን ጀግኖች ያስባል፣ መስዋዕትነታቸውም በከንቱ አይደለም ብለዋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። አውስትራሊያ በኒውክሌር የሚንቀሳቀሱ የባህር ሰርጓጅ የጦር መርከቦች ኃይል እንዲኖራት ለማስቻል ዩናይትድ ስቴትስና እንግሊዝ እንደሚያግዟት ፕሬዚደንት ጆ ባይደን ትናንት አስታውቀዋል። የሶስቱ አገሮች መሪዎች በኢንዶ ፓሲፊክ ቀጠና ላይ ያተኮረ አዲስ የጸጥታ ሽርክና ውስጥ ገብተዋል። በቪኦኤ ዜና ማዕከል የተጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የአውስትራሊያና የእንግሊዝ ጠቅላይ ሚኒስትሮች ስካት ሞሪሰን እና ቦሪስ ጆንሰን ትላንት በኢንተርኔት ላይ ስብሰባ ተገናኝተው ኦከስ በሚል ምህጻረ ቃል የሚጠራውን አዲስ የጸጥታ ትብብር ውል ይፋ አድርገዋል።
Today we're taking another historic step to deepen and formalize cooperation among all three of our nations.
ዛሬ ሶስታችን ሀገሮች ትብብራችንን ይበልጥ ለማጥበቅና ይህንንም በሰነድ ለማስፈር አንድ ሌላ ታሪካዊ እርምጃ እየወሰድን ነው። ምክንያቱም በኢንዶ ፓሲፊክ አካባቢ ዘላቂ ሰላምና መረጋጋት የማስፈኑን ፍጹም አስፈላጊነት እንገነዘባለን። የሶስታችን ሀገሮች የእያንዳንዳችንና የዓለምም የወደፊት ዕጣ ፈንታ በመጪ 10 ዓመታት ተረጋግቶና የበለጸገ በሚሄድ ክፍት ኢንዶ ፓሲፊክ ላይ የሚመረኮዝ በመሆኑ አሁን በቀጣናው ያለውንና የሚለዋወጡ ሁኔታዎችን መጋፈጥ ይኖርብናል።
የአውስትራሊያ ባህር ሰርጓጅ መርከቦች ኒክሌር የጦር መሳሪያ እንደማይታጠቁ ሶስቱ መሪዎች በአጽንኦት ተናግረዋል። መሪዎቹ ትላንት የፈረሙት የጸጥታ ውል የያዛቸውን ተግባራት በመጪው የአንድ ዓመት ተኩል ጊዜ ውስጥ ተፈጻሚ እንደሚያደርጉ የአውስትራሊያው ሞሪሰን ተናግረዋል። የሀገሮቹን ስምምነት አዲስ ምዕራፍ ብለው የጠሩት ቦሪስ ጆንሰን የኒክሌር ጦር መሳሪያ እሽቅድድምን የማቆም ግዴታዎቻቸውን አክብረው እንደሚሰሩ ቃል ገብተዋል። አዲሱ ውል ሀገሮቹ በጸጥታና ደህንነት እንዲሁም በቴክኖሎጂ መስክ መረጃዎችን በቀለለ ሁኔታ ለመለዋወጥ እንደሚያስችላቸው ተናግረዋል።
የኒውክሌር ባለቤት የሆነችው ሰሜን ኮሪያ ትናንት ረቡዕ የሞከረችው የባሊስቲክ ሚሳኤል የተተኮሰው ለመጀመሪያ ጊዜ ከባቡር ላይ በመተኮስ በተካሄደ ሙከራ መሆኑን የአገሪቱ ማዕከላዊ ዜና ወኪል አመለከተ። ዛሬ ሐሙስ በሳተላይት የተለቀቀው ምስል እንደሚያሳየው ጠቆር ያለ አረንጓዴ ሚሳኤልን ማሶንጨፊያ ተራራማ በሆነው አካባቢ ካለ ዋሻ አቅራቢያ ከሚገኝ የባቡር ሐዲድ ላይ ከተጠመደ መሳሪያ ሲተኮስ ታይቷል። ሙከራው የሰሜን ኮሪያን ተንቀሳቃሽ የሚሳኤል ሬጅመንት አቅም በማሳደግ ብዙ ቦታ የሚገኙ እኩይ ኃይሎችን በአንድ ጊዜ ማደባየት የሚያስችል ኃይል ለመፍጠር ነው ሲል የአገሪቱ ማዕከላዊ ዜና ወኪል ዘግቧል። ሰሜን ኮሪያ ይህን የምታደርገው ከእይታ ውጪ በርካታ ትናንሽ የሚሳኤል መሳሪያዎችን በየቦታው በማሰማራት ለዩናይትድ ስቴትስ እና ሌሎች ምዕራባውያን አገራት የመከላከሉን እርምጃ አስቸጋሪ ለማድረግ መሆኑን ተንታኞች ተናግረዋል። ሰሜን ኮሪያ በትናንትናው ዕለት ያካሄደችው የባሊስቲክ ሚሳኤል ሙከራ አንድ ሳምንት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ የተካሄደ መሆኑ ይታወሳል። የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት በሚችገን ክፍለ ግዛት ውስጥ በሚገኝ የአይሁድ ምኩራብ ፊት ለፊት ፍልስጤማውያንን በመደገፍ የሚደረገው ተቃውሞ በሕገ መንግስቱ የመጀመሪያው ማሻሻያ አንቀጽ የተጠበቀ መብት ነው አለ። ፍርድ ቤቱ ሚችገን አን አርበር ውስጥ በሚገኘው የቤተ እስራኤል ማምለኪያ አቅራቢያ በሚደረገው ተቃውሞ ላይ ገደብ እንዲጥል ወይም እንዲከለክል የቀረበውን ጥያቄ ውድቅ አድርጎታል። ተቃውሞው የሚካሄደው እንደ አውሮፓ አቆጣጠር ከ2013 በየሳምንቱ ጀምሮ ሲሆን የአይሁድ ስልጣን ሙስና ነው፣ የፍልስጤማውያንን እልቂት ወይም ሆሎኮስት ይቆም የሚሉና የመሳሰሉ መፈክሮችን ያነገቡ ተቃዋሚዎች ይገኙበታል። ከአይሁዶቹ እልቂት ወይም ሆሎኮስት የተረፉትን ጨምሮ ወደ ምኩራቡ የሚመጡ አማኞች ሁኔታው የመንፈስ መረበሽ እንዳሳደረባቸው ተናግረዋል። ትናንት ረቡዕ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ወይም FDA ባደረገው ግምገማ ለሶስተኛ ጊዜ የሚወሰደው የፋይዘር ኮቪድ-19 ማጠናከሪያ ክትባት የሰዎችን የመከላከል አቅም ከፍ የሚያደርግ ነው ሲል፣ አሁን በመወሰድ ላይ የሚገኘውም ከፍተኛ ህመም እንዳይፈጠር በማድረግ ረገድ በቂ አገልግሎት እንደሚሰጥ አስታውቋል። የምግብና የመድኃኒት አስተዳደሩ ፋይዘር ቀደም ሲል የተሰጡት ክትባቶች ውጤታማነት ከ6 እስከ 8 ወራት ከተወሰዱ በኋላ የመከላከል አቅማቸው እየተመናመነ ስለሚመጣ ሶስተኛውን የማጠናከሪያ ክትባት ለመስጠት እንዲችል ያቀረበውን ጥያቄ እየተመለከተ መሆኑን አስታውቋል። ፋይዘር በ300 ሰዎች ላይ ያደረገው ሙከራ የመከላከል አቅማቸውን ካለፉት ክትባቶች ይልቅ ከ3 እስከ 5 እጅ በላይ ከፍ እንደሚያደርገው ገልጿል። ይሁን እንጂ የምግብና የመድኃኒት አስተዳደሩ ባወጣው መግለጫ በዩናይትድ ስቴትስ ውስጥ ሕጋዊ ፍቃድ ተሰጥቷቸው እየተሰጡ ያሉ ክትባቶች የከፋውን የኮቪድ-19 ቫይረስም ሆነ ተከትሎ የሚመጣውን ሞትን አሁን ድረስ መከላከል ይችላሉ ብሏል። የዩናይትድ ስቴትስ የመድኃኒት ቁጥጥር አማካሪ ኮሚቴ ፋይዘር ሶስተኛው ዙር የማጠናከሪያ ክትባት ለመስጠት የጠየቀውን ፍቃድ እንዲሰጠው ለመወሰን በነገው ዕለት ይሰበሰባል። ለምሽቱ የተዘጋጀው ዜና በዚያ በቃ። The voice of a man.
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 6 2014 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ወራትን ባስቆጠረው የኢትዮጵያ ጦርነት ውስጥ ኤርትራውያን ስደተኞች አስገድዶ መደፈርንና ግድያን ጨምሮ እጅግ ብዙ በደሎች እየደረሰባቸው ነው ሲል ሪፖርት አቀረበ። የሂዩማን ራይትስ ዎች የምስራቅ አፍሪካ ዳይሬክተር ላቲሻ ባይደር በትግራይ ክልል የሚገኙ ኤርትራውያን ስደተኞች ቀድሞውኑ ከሀገራቸው እንዲሰደዱ ባደረጓቸው የኤርትራ ወታደሮችና በትግራይ ኃይሎች ጥቃት ደርሶባቸዋል ያሉ ሲሆን፣ አያይዘውም በትግራይ ክልል በኤርትራውያን ስደተኞች ላይ እየደረሰ ያለው አሰቃቂ ግድያ፣ አስገድዶ መደፈርና ዝርፊያ ግልጽ የሆነ ጦርነት ወንጀል ነው ብለዋል። ኤደን ገረመው ዝርዝሩን ታቀርበዋለች።
ከዩናይትድ ስቴትስ በተጠናቀረው የሁማን ራይትስ ዋች ሪፖርት ኤርትራውያን ስደተኞች በትግራይ ኃይሎችና በኤርትራ ወታደሮች በኃይል ወደ ሀገራቸው እንዲመለሱ የመገደድ እንዲሁም የሚኖሩባቸው ሁለት የስደተኛ መጠለያ ጣቢያዎችን የማውደምና የመሳሰሉት ግፎች እንደሚደርስባቸው አካቷል። የሁማን ራይትስ ዋች የምስራቅ አፍሪካ ዳይሬክተር ለቲቲያ ባይደር ሁኔታውን እንዲህ ይገልጹታል።
ኤርትራውያኑ ስደተኞች ቀድሞውንም ከሀገራቸው እንዲሰደዱ ባደረጓቸው የኤርትራ ወታደሮችና በትግራይ ኃይሎች ጥቃት ደርሶባቸዋል።
ለቲቲያ ባደር አያይዘውም እየተፈጸመ ያለው ግፍ የጦር ወንጀል ነው ይላሉ።
በትግራይ ክልል በኤርትራውያን ስደተኞች ላይ እየደረሰ ያለው አሰቃቂ ግድያ፣ አስገድዶ መድፈርና ዝርፊያ ግልጽ የሆነ የጦርነት ወንጀል ነው።
የሂዩማን ራይትስ ሪፖርት እንደ አውሮፓውያን አቆጣጠር ከህዳር 2020 አንስቶ እስከ ጥር 2021 ዓ.ም ድረስ በሺዎች የሚቆጠሩ ስደተኞችን በሚያስተናግዱት የህጻጽና የሽመልባ የስደተኛ መጠለያ ጣቢያዎች ውስጥ በኤርትራና በትግራይ ኃይሎች ፍርርቅ ተፈጸሙ የተባሉ በደሎችን የያዘ ሲሆን፣ ሪፖርቱ የ28 ኤርትራዊ ስደተኞችን ቃለ መጠይቅና የሳተላይት ምስሎችንም በምንጭነት ተጠቅሟል። በምርመራው ላይ የኢትዮጵያ ስደተኞችና ከስደተኛ ተመላሾች አስተዳደር አይራ፣ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR እንዲሁም የተባበሩት መንግስታት ድርጅት የኤርትራ ቋሚ ልዑክን ማብራሪያ መጠየቁን አመላክቶ፣ ነገር ግን ከኤርትራ ምላሽ ባለመገኘቱ አለማካተቱን አስታውቋል። ይሁንና የኤርትራ መንግስት ከዚህ ቀደም በሰጠው ቃል ንጹሃን ዜጎችና ስደተኞች ላይ ይደርሳል የተባለውን ጥቃት አልፈጸምኩም ሲል አስተባብሏል። በተመሳሳይ ህወሓት መደበኛ የትግራይ ኃይሎች ወደ አካባቢው የተንቀሳቀሱት በቅርቡ መሆኑን በመግለጽ ተፈጸሙ የተባሉ በደሎች በሙሉ በአካባቢው ባሉ የኤርትራ ሚሊሻዎች የተፈጸሙ ናቸው ሲሉ ቃል አቀባዩ አቶ ጌታቸው ረዳ ለሮይተርስ አስታውቀዋል። ቃል አቀባዩ በተጨማሪም አጋጣሚዎችን በመጠቀም የሚንቀሳቀሱ ቡድኖች ከነበሩ ያንን ልናስቆመው አንችልም ሲሉ ምላሽ ሰጥተዋል። ሂዩማን ራይትስ ዋች ሪፖርቱ ላይ ለተባበሩት መንግስታት የሰብአዊ መብት ጉዳዮች ከፍተኛ ኮሚሽን UNHCRን በምንጭነት ጠቅሶ በህጻጽና በሽመልባ የስደተኛ ካምፖች ውስጥ ከሚኖሩ ከ20,000 ስደተኞች ውስጥ 7,643 መጥፋታቸውን አስታውቋል። በሌላ በኩል የተባበሩት መንግስታት የሰብአዊ መብት ጉዳዮች ከፍተኛ ኮሚሽን UNHCR በስደተኛ ካምፖች ውስጥ የተፈጸመውን ከፍተኛ ግፍ አስደንጋጭ ነው ሲል የጠራው ሲሆን፣ በስደተኛ ካምፖች ውስጥ የነበሩት ስደተኞችን ከባለፈው ህዳር ወር እስከ መጋቢት ድረስ ማግኘት አልቻለም ነበር ብሏል። ኮሚሽኑ አያይዞም በአሁን ሰዓት በደቡባዊ ትግራይ ማይ አይኒና አዲሃሮች መጠለያዎች ውስጥ ስላሉ ኤርትራውያን ስደተኞች በከፍተኛ ሁኔታ ተጨንቀናል በማለት ለሮይተርስ የዜና አውታር አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች፣ የዕለቱን አብይ ርዕስ ዘገባችንን ነበር ያስደመጥናችሁ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባችን ወደ ስልክ ዘገባ ነው የሚወስደን። ከባህር ዳር ከተማ ዛሬ ወደ ደቡብ ጎንደር ዞን ንፋስ መውጫ ከተማ የተጓዘችው አስቴር ምስጋናው በዚያው ትገኛለች። እዚያ ስለተመለከተችው ሁኔታ ልታካፍለን መስመር ላይ አለች። አስቴር እንደምናመሸሽ።
እንደምናመሸሽ።
እስቲ በቀጥታ ወደ ጥያቄ ልለፍ። በመግቢያዬ ላይ እንዳልኩት አሁን የምትገኘው ንፋስ መውጫ ከተማ ውስጥ ነው። እስቲ ምንድን ያየሽ ዛሬ ወደ ከተማዋ ስትገቢ? እይታሽን አጋሪን። ምን አገኘሽ?
አመሰግናለሁ። ጾም ዛሬ በንፋስ መውጫ ከተማ የጋራ የለቅሶ ስነ ስርዓት በስላሴ ቤተክርስቲያን ተካሂዶ ሲበተን ነበር የደረስኩት። እዛ የጋራ ለቅሶ ላይ ቤተሰቦቻቸው የተጎዱባቸው አንዳንድ ተጎጂዎችን አግኝቼ የማነጋገርም የከተማውንም ድባብ የማየት እድል ገጥሞኛል። ከተማው በሀዘን ድባብ ውስጥ ነው ያለው። ሙሉ በሙሉ ህዝቡ ማለት ትችያለሽ ሀዘንተኛ ሆኖ የሚታየው። ከአራት የታጠፈ ጋቢ ትከሻው ላይ ጣል ያደረጉ ወንዶችም በብዛት ታያለሽ። ሸሚዝ፣ ኮትና ሱሪ ትከሻቸው ላይ ጣል ያደርጉ ሀዘንተኛ ሴቶችን እንዲሁም በከተማው ተመልክቻለሁ። እንግዲህ በከተማው ላይ ከባድ የሀዘን ድባብ ነው ያለው። የከተማዋ ነዋሪዎቹ እንዲሁም ደግሞ የመንግስትን አካላት አናግሬ ባገኘሁት መረጃ የህወሓት ታጣቂዎች በከተማ ነሐሴ 5 እስከ ነሐሴ 16 እንደቆዩ የገለጽልኝ። በእነዚህ ጊዜያቶች ውስጥ የህወሓት ታጣቂዎች ከባድ የሆነ ጥፋት እንዳጠፉ ነው ነዋሪዎቹ በምሬት የገለጽልኝ። እና እንግዲህ በጋራ ለቅሶ ስነስርዓት ላይ ያገኘኋቸው አቶ አለባቸው ነው የተባሉ ተጎጂ ነው ያገኘኋቸው። እኒህ ግለሰብ አራት ቤተሰቦቻቸው ነው ያጡት። የሶስት ልጆች እናት የሆነችው ልጃቸውን ከነባሏ የህወሓት ታጣቂዎች መኖሪያ ቤት እንደገደሏቸው ነው የነገሩኝ። ከዛ በተጨማሪ ደግሞ የባሏ አባትና የልጅ ልጃቸው ሁሉ እንደነበሩ ነው የገለጹልኝና በከፍተኛ የሀዘን ስሜት ውስጥ ሆነው ነው ስሜታቸውን ያጋሩኝ። የሟቾችን ቁጥር በተመለከተ አባት አናግሬያቸው ነበርና ምንድን ያሉት በከተማው ውስጥ ከ200 በላይ ሰዎች አሁን ጠፍተዋል እና በየቀኑ ደግሞ የጠፉት ሰዎችን የፍለጋው ስራ እንደቀጠለ ነው እና ከ200 የሚገኙት ሰዎች ሞተው ነው እየተገኙ ያሉ እና የሟቾች ቁጥር እሳቸው እንዳሉ እኛ እንኳን የምናውቀው 200 ሰው እዚህ ከተማ ውስጥ አሁን እንደጠፋ ነው እና አንዳንዶቹ የሞተው አስከሬናቸው ነው እየተገኙ ያለው ነው ያሉት።
አስቴር እንግዲህ በመግቢያሽ ላይ ስትገልጪ ወደ ከተማው ስገባ የጋራ ለቅሶ ነበር እና ያ የጋራ ለቅሶ ሲበተን ነው የደረስኩት ብለሻል። ምን ማለት ነው የጋራ ለቅሶ ማለት? በጋራ ለቅሶ ተቀምጠው ነው ምንድን ነው? እስቲ እሱን ንገሪኝ።
እንግዲህ የህወሓት ታጣቂዎች እንግዲህ በቀደም ብዬ በጠቀስኳቸው ቀናት ከነሐሴ 5 እስከ ነሐሴ 16 ንፋስ መውጫ ከተማ ላይ በነበሩበት ሰዓት በርካታ ንጹሐን ዜጎችን ገድለዋል። ንብረት እንዳወደሙ በርካታ ንጹሐን ዜጎች እንደገደሉ ንብረቶች እንደወደሙ እንዲሁም ደግሞ እንደተዘረፉ ገልጸውልኛል እና እዚህ ላይ ዛሬ ስላሴ ቤተ ክርስቲያን ላይ የጋራ የለቅሶ ስነ ስርዓት የተካሄደ በእነዚህ ቀናት ውስጥ የተገደሉ ንጹሐን ዜጎች እርማቸውን የማውጣት ስነ ስርዓት ነው ያከናወኑት። ከዛ በፊት እንግዲህ በነበረው አለመረጋጋት እንዲህ አደባባይ ላይ ወጥቶ ማልቀስ አይችሉም ነበር። የሟቾችን አስከሬንም ደግሞ ብዙ ከወዳጅ ከዘመድ ጋር ሆኖ የመቅበር እድሉ አላገኙትም እና በጥቅሉ እርማቸውን አላወጡም ነበር እና ከዛን ከነሐሴ 16 የኢትዮጵያ መከላከያ ሰራዊት ንፋስ መውጫን ከተቆጣጠረ በኋላ ከነሐሴ 16 ጀምሮ እስካሁን ድረስ እስከ ዛሬዋ ድረስ ማለት ነው የጋራ የለቅሶ ስነ ስርዓት በከተማው ይካሄዳል። ትናንትና መሰት ዛሬ ሰባት ተጎጂዎች ናቸው እርማቸውን እንግዲህ ከወዳጅ ከዘመዶቻቸው ጋር ሆነው ያወጡ። እንደገና ደግሞ እነዚህ አካባቢ ነዋሪዎች እርማቸውን ለማውጣት ወዳጅ ዘመዶቻቸውን ከሩቅም ከቅርብም እየመጡ በዚህ ቤተ ክርስቲያን በየቀኑ ነው የለቅሶ የጋራ ስነ ስርዓት እንደሚካሄድ የገለጹ ነው።
የጋራ ስነ ስርዓት ለቅሶ ሲያካሂዱ ማለት እንግዲህ የአስክሬኖችን በድጋሚ የመቅበር ስነ ስርዓት ነው የሚያካሂዱት ወይስ አስቸውን የቤተሰቦቻቸውን አስክሬን ቀብረው ለቅሶ ብቻ ነው የሚያደርጉት?
ያነጋገርኳቸው አቶ አለባቸው ነብሬ የተባሉ አራት ቤተሰቦቻቸውን ያጡ ግለሰብ ቤተሰቦቻቸውን የቀበሩት በዕለት ሁለት መቅበርታቸው አልቻሉም እና ቤታቸው ሩቅ ስለነበረ በዕለት ሁለት ሄደው ቤተሰቦቻቸውን መቅበር አልቻሉም። ግን አስከሬናቸው በማግስት ተቀብሮ እነሱ አስከሬኑ በማግስት ነው እንደቀበሩ የሚነገሩ እዛ ቦታ ላይ ማለት ነው። በዕለት ሁለት ሄደው መቅበር አልቻሉም። ግን በማግስቱ ሄደው እዛ ከቀብሩ ቦታ ላይ እርማቸውን እንዳወጡ ነው የነገሩኝ። አሁን ዛሬ ግን በነበረው የጋራ ስነ ስርዓት ላይ እንዲሁ ያው ከሌሎቹ ሀዘንተኞች ከሌሎቹ ተጎጂዎች ጋር ስለሆነ በጋራ የለቅሶ ስነስርዓት እንዳካሄዱ የገለጹት።
ከዚህ ስነስርዓት ሌላ ያየሽው የተመለከትሽው ነገር አለ በዛሬው ውሎሽ?
አዎ፣ ብዙ መረጃዎችን አግኝቻለሁ። ህወሓት በቆይባቸው ቀናት የንጹሃን ዜጎችን ከማጥፋት በተጨማሪ በንብረት ማጥፋትና ዘረፋ በተጨማሪ ደግሞ መረጃና ማስረጃ የሚጠይቁ ጠንካራ ጉዳዮችን አግኝቻለሁ። በእነዚህ ጉዳዮች ላይ በዝርዝር ጉዳዩን ተመልክቼ በሙሉ ዘገባ የምመለስበት ነው።
እሺ፣ አመሰግናለሁ አስቴር። እንግዲህ ቀደም ሲል እንደነገርሽን በአካባቢው ኢንተርኔት የለም። ምናልባት ኢንተርኔት ካገኘሽ ከምስልና ከድምጽ ጋር መረጃዎቹን እንደምታጋሪን ተስፋ እናደርጋለን። በነገው ምሽት ደግሞ ተመልሰን እናገኝሻለን። ለዛሬው መልካም ምሽት።
አመሰግናለሁ።
ወደ ተከታዩ ዘገባችን ስንወስዳችሁ ወደ ትግራይ ክልል ነው የምናመራው። በትግራይ ክልል የከፋ ረሃብ መከሰቱ ተገለጸ። የፌዴራሉ መንግስት የትግራይ ክልል መንግስት እንደሌለና ስልጣኑ የጊዜያዊ አስተዳደሩ እንደሆነ ቀደም ሲል ቢገልጽም የክልሉ የግብርናና ገጠር ልማት ቢሮ ኃላፊና በአደጋና ዝግጁነት ቅድመ ማስጠንቀቂያ ግብረ መልስ ኃላፊ ናቸው የተባሉት አቶ ገብረ እግዚአብሔር አረጋዊ በደቡባዊ ዞን አፍላ ወረዳ ብቻ ብዙ ሰዎች መሞታቸው ቸውን ተናግረዋል። መቀሌ የሚገኘው ዘጋቢያችን አለም ፍስሐ አነጋግሯቸዋል። ተከታዩን ዘገባ እንደሚከተለው አሰናድቷል።
አቶ ገብረ እግዚአብሔር አረጋዊ ከሁለት ሚሊዮን በላይ ተፈናቃዮች እንዳሉ ይናገራሉ። ተፈናቃዮች በትምህርት ቤቶች፣ ዩኒቨርሲቲዎች፣ ቤተክርስቲያንና በረንዳን ጭምር ከሸራሮ ጀምረው እስከ ራያ ተጠለው እንደሚገኙ ገልጠዋል።
እስካሁን ያሉ ተፈናቃዮች ከ2.2 ሚሊዮን በላይ ናት። እነዚህ ደግሞ በዋናነት ተፈናቃዮች ከምዕራብ ዞን ነው። የሚቆጥሉም ከየአካባቢው በሻቢያ በነበረባቸው አካባቢዎችም የወታደር በነበረባቸው አካባቢዎችም የተመዛበሉ ናቸው። ስለዚህ በእኛ ብቻ ሳይሆን በአይኤም ወይም በኢቲቲኤም የተረጋገጠ ነው። በእኛ 2.2 ሚሊዮን እና ከዚያ በላይ እንዳሉ ነው በየዝርዝር መረጃ ያለን። በአይኤም ደግሞ 2.1 ሚሊዮን እንደሆነ መላክተው። ስለዚህ የደረስንባቸው አካባቢ ያልደረስባቸው ነው ልዩነቱ ያለ ማለት ነው። ስለዚህ እነዚህ ተፈናቃዮች ደግሞ ከሸራሮ ጀምሮ እስከ ራያ አዞ መሆንና እስከ ማጨው ነው በብዛት ያሉባቸው አካባቢዎች። ግን በሽሬ ከ600 ሺህ በላይ ተቀጥሎ በአክሱም፣ በአድዋ፣ በአብያአዴ፣ በአድግራት፣ በመቀሌ፣ በውቅሮ፣ በሌሎች ከተሞችም በሺዎች የሚቆጠሩ ተፈናቃዮች ነው ያሉብን ማለት ነው። በትምህርት ቤት፣ በዩኒቨርሲቲ፣ በኮሌጅ እንዲሁም በኢትዮጵያ ቤተክርስቲያን እና በብራንዳ ነው ተኝተዋሉ። ያለ ምንም ጥላ የሌለባቸው ነው ያሉት።
ከቤት ንብረታቸው ተፈናቅለው በሁሉም ቦታ ተጥለው የሚገኙና ሌሎች ህብረተሰብ በችግር ላይ ናቸው ብለዋል አቶ ገብረ እግዚአብሔር አረጋዊ። ከ60 እስከ 70 ቀናት መንገድ በመዝጋቱ የእርዳታ መኪና መግባት አልቻለም። በዚህም ምክንያት ከሚያስፈልገው እርዳታ ከ10 ከመቶ በታች ነው ወደኛ የገባ ብለዋል።
ከጊዜ ወደ ጊዜ አሁን ደግሞ ወደ ራሰ ችግር የምግብ እጥረትና የሰብአዊ እገዛ ችግሮች እየገጠማቸው ነው ያለው። ይሄ የሆነበት ምክንያት ከ60 ከ70 ቀን በላይ መንገድ የተዘጋበት መንገድ ነው ያለው። ስለዚህ ሰብአዊ እገዛ ወይም ሰብአዊ ድጋፍ ወደ ክልላችን የገባ ያለው ከ10% በታች ነው የነበረው። አሁን ደግሞ በዚህ 10-15 ቀን ደግሞ ከዛ በታች የሆነበት መንገድ ነው ያለው። ስለዚህ እነዚህ ተፈናቃዮች በምግብ እጥረትም በመድኃኒትም በሌላ ምግብ ተንከፍ ምግብ ነክ ያልሆኑ ቁሳቁሶችም በጥላም ከፍተኛ ችግር ውስጥ ወድቀው ነው ያሉት።
በየጊዜው እርዳታ መድረስና መታደል ባለመቻሉ ህብረተሰብ በረሃብ እየሞተ ነው ይላሉ አቶ ገብረ እግዚአብሔር።
አሁን በየአካባቢው ዩናይትድ በጣም ሞት አለ፣ ረሃብ አለ፣ እግር ማመጥ አለ። በኦፍላ ብቻ ወስደን በኦፍላ በኮረም አካባቢ ያለው ብቻ ወረዳ ወስደን ከ174 እንደሞቱ መረጃ አለ። በየከተማ በአድግራትም በአድዋም በአክሱምም በሽረም በአብያድም በየአካባቢም በረሃብ ህብረተሰብ መሞት ጀምረዋል። ኢቨን ተፈናቃይ ብቻ ሳይሆን ይሄ ማህበረሰቡ ኮሚኒቲው ማለት ነው። ምግብ እጥረት አለ። ምንም ምግብ የሚቀርብ የለም። ማህበረሰቡ ሲደግፍ ነበር፣ በየከተማ በየአካባቢው ያለው ሲደግፋቸው ነበር። ተፈናቃዮችም ራስ በራስ መተጋገፍ ነበር። አሁን ሲደግፍ የነበር ራሱ እገዛ የሚፈልግ ነው። አሁን የረሃብ የሞትም ክስተት እየገጠመ ነው ያለ። ምሳሌ በሽሬ ከአምስት በላይ የሞትበት አለ። በአድዋም፣ በአክሱምም፣ በአድግራትም፣ በአብያድም በየአካባቢ ይሄ የገጠመበት ምክንያት ደግሞ ሰው እገዛ ሆን ተብሎ ወደ ክልላችን እንዳይገባ ሙሉ በሙሉ በመከልከሉ ወይም ደግሞ የግብር ይውጣ ልክ ባለፈው ሞቶ የተባለው 103 መኪና ለአንድ ክፍለ ከተማ ወይም ለአንድ ወረዳ የማይበቃ ሪሶርስ ይዘው እንደገባ ታይቶ እየቀረበት ያለበት ምክንያት ነው።
አቶ ገብረ እግዚአብሔር አረጋዊ ባለፈው ገቢ የተባሉት መኪናዎች በአፋር በሰመራ ከተማ ከአንድ ወር በላይ የቆዩ ነው ብለዋል።
የኬላ ተብሎ አሰመራ ተሰርቶ ያለው በቀን የቤት መኪናም ጨምሮ ከ25 መኪና በላይ አያሳልፍ ያለው ስካን የሚያደርግ ማሽን ማለት ሆን ተብሎ ደግሞ እሱ ለሳምንታት የሚዘጋበት መንገድ አለ። ተሰም እንዳይሰራ መኪኖች እንዳይገቡ የሚደረግበት መንገድ አለ። ባለፈው ጎውቶ የተዋለ 103 መኪና ከአንድ ወር በላይ ሰመራ የቆዩ ነው። ተጭነው ምግብ ነው የጫኑት። እዚህ ሲገባ 31 32000 ኩንታል ብቻ ነው ጭነው የገቡት። ይሄ ደግሞ ለአንድ ወረዳ ወይም አንድ ከተማ ላሉ ተፈናቃይ አይበቃም። ለምሳሌ ሽሬ ያሉ ተፈናቃዮች በወር ከ85000 ኩንታል በላይ ያስፈልጋቸዋል። በአድግራት ያሉ ተፈናቃዮች በወር ከ34 35000 ኩንታል በላይ ያስፈልጋቸዋል። ገባ የተባለ ግን የኪን 79 መኪና ጭነው የገቡበት ግን 31 32000 ኩንታል ነው።
በዚህ አካባቢ ህዝባችን ለከፋ አደጋና ሞት ስለሚጋለጥ የዓለም ማህበረሰብ ያለ አንዳች ገደብ ሰብአዊ እርዳታ በየጊዜው ማስገባት እንዳለባቸው ጥሪያቸውን አስተላልፈዋል።
ማህበረሰብ ዓለም አሁንም በአጽንኦት የምንጠይቀው ሰብአዊ እገዛ ያለ ገደብ ወደ ሁሉ መግባት አለበት፣ ሰው በረሃ መሞት የለበትም የሚል ነገር አለን። ሁለተኛ ደግሞ ያሉ የዓለም አቀፍ ተቋማት ኤጀንሲ ኢንተርናሽናል ኤንጂኦም ለዚህ ችግር ተረድተው በየጊዜውም የሚቀርቡ እነሱም በደንብ የሚያውቁትና የሚያዩት ነው። ስለዚህ ለዓለም አሳውቀው በፍጥነት አሁን እልቂቱ ሳይጨምር ወደ ከፋ ችግር ሳይገባ የሰብአዊ እገዛ ወደ ክልሉ የሚገባበትና እኛም ወደ ማህበረሰቡ የሚደርስበት መንገድ ቢፈጠር የተሻለ ነው የሚል እምነት ነው ያለው።
በትግራይ ግብርናና ገጠር ልማት ቢሮ ዳይሬክተሮች ዳይሬክተር የአደጋ ዝግጅነት ቅድመ ማስጠንቀቂያና ግብረ መልስ አቶ ገብረ እግዚአብሔር አርጋዊ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። አለም ፍስሀ ለአሜሪካ ሬዲዮ ከመቀለ።
መቀሌ ወደ ሰሜን ወሎ ነው የምናልፈው። የፌዴራል አደጋ ስጋት አመራር ኮሚሽን በህወሓት ቁጥጥር ስር ወዳሉ የሰሜን ወሎ አካባቢዎች እርዳታ እንደሚቀርብ አስታወቀ። የፌዴራል መንግስት ከዓለም የምግብ ፕሮግራም ጋር በመተባበር አቅርቦቱ እንዲዳረስ እየተደረገ እንደሆነ ነው ኮሚሽነሩ ያስታወቀው። በፌዴራል መንግስት ቁጥጥር ስር ላሉት የደቡብ ወሎና የአፋር አካባቢዎችም የእርዳታ እህል እየተላከ መሆኑን የኮሚኒኬሽኑ ዳይሬክተር ደበበ ዘውዴ ለአሜሪካ ድምጽ ገልጸዋል። የኮሚሽኑ የኮሚኒኬሽን ዳይሬክተር ናቸው አቶ ደበበ ዘውዴ። አቶ ደበበ በወሎ ረሃብ ተከስቷል የሚለውንም እንደማይቀበሉ ተናግረዋል። አዲስ ቸኮል ተጨማሪ አለው።
የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምጽ እንዳስታወቁት መንግስት ድጋፍ ማድረግ በማይችልባቸው የሰሜን ወሎና ዋጋ አካባቢዎች በዓለም የምግብ ፕሮግራም አማካኝነት ድጋፍ እየተደረገ ነው ብለዋል።
ሰሜን ወሎ ላይ ዜጎቻችን አሉ። እነዚህን ተደራሽ ማድረግ ግድ ይላል። የሰሜን ወሎን አጠቃላይ ወረዳዎች ሸፍኖ ይሰራ የነበረው የአማራ መልሶ ማቋቋምና ልማት ድርጅት ነበር። አሁን ባለው ሁኔታ እዛ ጋር ገብቶ መስራት አይችልም። ስለዚህ እዛ ላሉ ወገኖች ድጋፉ መድረስ ስላለበት መንግስት ቢልክ ወይ ያቃጥሉታል ወይ ይዘርፉታል። ስለዚህ አማራጭ በመፈለግ መንግስት በደብሊውኤፍፒ በኩል እንዲገባ ነው እየተደረገ ያለው። ምክንያቱም ዩኤን ነው በራሱ ሎጎና በራሱ ባንዲራ ተሽከርካሪዎችን ማስገባትና ማከፋፈል ስለሚችል ነው። በመንግስት በኩል መሟላት የሚገባቸውን አሟልተንኛ በአሁኑ ወቅት ለሰሜን ወሎ የሚሄደው እርዳታ እንዲደርስ እየተደረገ ነው። ከየት? እኛ ኮምቦልቻና ወሮታ ማዕከላዊ መጋዘኖች አሉ። ከዛ ማዕከላዊ መጋዘን እየጫነ ነው። ይሄን በምልህ ሰዓት እየሄደ ነው። ትላንትናም 5 መኪና 1940 ኩንታል ዳውንት ወረዳ ለተረጂዎች ሄዷል። ከዛ ውጪ ግን ከደብሊውኤፍፒ ጋር በተደረገው ስምምነት በቀጣይ ባሉት 5 ቀናት ውስጥ ሁሉንም የሰሜን ወሎ ወረዳዎችና አስተዳደሮች ተደራሽን ይደረጋሉ።
ከዚህ ባሻገር ከሰሜንና ደቡብ ወሎ እንዲሁም ከዋገምራ ተፈናቅለው በደሴ ከተማ የሚገኙ ከ270 በላይ ተፈናቃዮች መኖራቸውን የገለጹት አቶ ደበበ ለእነሱም ድጋፍ እየቀረበ መሆኑና አብዛኛው ድጋፍ እየቀረበ ያለውም በመንግስት አማካኝነት ነው ብለዋል።
ከሰሜን ወሎ 13 ወረዳዎችና 8 ከተማ አስተዳደሮች ከዋገምራ ከሰቆጣና አካባቢው እንዲሁም ከአፋር ክልል ከያሎ ወረዳ ለደቡብና ለሰሜን ወሎ አጎራባች ከሆኑት ወረዳዎች ወደ 270318 ሰዎች ተፈናቅለው በደሴ ከተማ ይገኛሉ። እነዚህ ወገኖች ያው በመንግስትና በአጋር አካላት በአሁኑ ሰዓት ድጋፍ እየተደረገላቸው ናቸው። አሁን ከገለጽኩልህ ውስጥ 118000 በመንግስት የሚደገፍ ሲሆን 60000 ደግሞ መንግስት ያልሆኑ ድርጅቶች ህብረት የሚደገፉ ናቸው። ቀሪዎቹ 92000 ደግሞ ያው ድጋፍ እርዳታ እየቀረበላቸው መሆኑን ገልጽልሃለሁ። 17000 ዲስፕሌስድ የሆኑ ሰዎች አሉ። እነዚህም ከስድስት ወረዳዎች ነው የተፈናቀሉት። ጉሊና ያሎ አውራ እዋ ቴሩና ጭፍራ። ከነዚህ ለተፈናቀሉ ቀደም ለተጠቀስኩልህ ቁጥር እስከ ትናንትና ድረስ ማለት ትናንት ከትናንት ወዲያ 10492 ኩንታል ወደ አካባቢው ተልኳል። ድጋፉም ተጠናክሮ ይቀጥላል።
የረጂ ድርጅቶች በትግራይ ላይ ተከሰተው ሰብአዊ ቀውስ የሰጡትን ትኩረት ያህል በሌሎች የሀገሪቱ አካባቢዎች ለተከሰቱ ተመሳሳይ ቀውሶች ትኩረት እየሰጡ አይደለም የሚለውን የአንዳንዶቹን ወቀሳ እንደሚቀበሉ የሚናገሩት አቶ ደበበ፣ በመንግስት በኩል ግን ተመሳሳይ ድጋፍ እንዲያደርጉ ከበፊት ጀምሮ ግፊት ሲደረግ ነበር ብለዋል። በዚህም በአማራ ክልል ረጂ ድርጅቶቹ ከመንግስት ጋር ተቀናጅቶ ለመስራት ተስማምተዋል ነው ያሉት።
ውጭ ድጋፍ ሰጪዎች ወደ 32 የሚጠጉ በትግራይ ክልል አሉ። ይዛ የሚጠቀሙትን ያለ አቅማቸውን እየተጠቀሙ ነው አይደለም? በመንግስት በኩል ግፊት የማድረጉ ጉዳይ የተጓደለበት ጊዜ የለም። ግን እነዚህ አካላት ፈጥኖ በመግባት የመዘግየት ሁኔታ አለ። ክብርት የሰላም ሚኒስትር ወይዘሮ ሙፈሪሃት ካሚል እንዲሁም ክብር ኮሚሽነር ባሉበት ከአጋር አካላት ጋር ስብሰባና ውይይት ተደርጓል። በውይይቱ የተነሱ ነጥቦች እንዳሉ ሆነው ከኢትዮጵያ መንግስት ጋር ውል ገብተው እስከሰሩ ድረስ የግድ መግባት አለባቸው የሚልና እነሱም በተቻላቸው አቅም ሪሶርስ የለንም አይደለም ካለበትም በማምጣት ከሌሎች ፕሮግራሞቻቸውም አጥፈው ወደዚህ በማስገባት ሙሉ አቅማቸውን እንዲሰጡ ስምምነት ላይ ተደርሷል።
በጉዳዩ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ የሆኑት ስቴፋን ዱጃሪክ ባወጡት የድርጅቱ ዕለታዊ መግለጫ ላይ ወደ አማራና አፋር ክልሎች በተስፋፋው ጦርነት በአፋር 140 ሺህ በአማራ ደግሞ 233 ሺህ ሰዎች መፈናቀላቸውንና በሁለቱም ክልሎች 1.7 ሚሊዮን የሚሆኑ ዜጎች የምግብ ዋስትና ችግር ያለባቸው መሆናቸውን ገልጸዋል። ድርጅቱ ለረድኤት የሚያስፈልገውን በቂ ድጋፍ ባለማግኘቱ እንዲሁም በጦርነቱ ምክንያት ተደራሽ ሊሆኑ ያልቻሉ የተወሰኑ አካባቢዎች ቢኖሩም በሁለቱም ክልሎች የሚቀርበው የድጋፍ ጥያቄ በተሻለ መጠን ለመመለስ ጥረት እያደረጉ መሆናቸውን አስታውቀዋል። ቃል አቀባዩ በመግለጫቸው ለሁለት ሳምንታት ገደማ ተቋርጦ የነበረው የትግራይ ድጋፍ ከጳጉሜ 1 እስከ 3 ድረስ 147 የሰብአዊ ድጋፍ የጫኑ ከባድ መኪኖች ወደ ትግራይ መግባታቸውንና በመስከረም 1ም 7 ሜትሪክ ቶን የአውሮፓ ህብረት ሰብአዊ ድጋፍ የያዘ አውሮፕላን መቀሌ መግባቱን ገልጸዋል። ይሁንና ድጋፉ በየቀኑ ወደ ትግራይ እንዲገባ ከሚጠበቀው 100 መኪና ድጋፍ አንጻር ውስን መሆኑን አስታውሰዋል። ሰሞኑን በማህበራዊ ሚዲያዎች በወሎ ረሃብ ተከሰተ የሚሉ መረጃዎችን በተመለከተ በትላንትናው ዕለት ለአሜሪካ ድምጽ ቃላቸውን የሰጡት የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድና የሰሜን ወሎ ምክትል አስተዳዳሪ ዲያቆን ተስፋን ባያብል ህወሓት በተቆጣጠራቸው የሰሜን ወሎ አካባቢዎች ችግሩ ሊኖር እንደሚችል ስጋታቸውን ገልጸው መንግስት በሚቆጣጠራቸው አካባቢዎች ግን ረሃብ አለመከሰቱን አመልክተዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር ደበበ ዘውዴም በተመሳሳይ ረሃብ ተከስቷል የሚሉ ቅስቀሳዎች ትክክል አይደሉም ብለዋል። አቶ ደበበ በህወሓት ቁጥጥር ስር ባሉ የሰሜን ወሎና ዋጋ አካባቢዎችም በአምስት ቀን ውስጥ አስፈላጊው ድጋፍ እንደሚደርስ ያላቸውን እምነት ገልጸዋል። ለወሎ ህዝብ እንድረስለት በሚል በማህበራዊ ሚዲያዎች ከትላንትና ጀምሮ በርካቶች የተሳተፉበት የድጋፍ ማሰባሰብ ስራዎች እየተሰሩ ናቸው። የአማራ ክልል መንግስትም በጉዳዩ ባወጣው መግለጫ የድጋፍ ማሰባሰቡ ስራ ለዚሁ ዓላማ በተቋቋሙ አካላት አማካኝነት ብቻ እንዲሰራ አሳስቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት የአማርኛ ቋንቋ አገልግሎታችንን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። ከህዳሴ ግድብ ጋር በተያያዘ አስገዳጅ ስምምነት ላይ እንዲደረስ የጸጥታው ምክር ቤት ያወጣውን ፕሬዝዳንታዊ መግለጫ እንደማትቀበል ኢትዮጵያ አስታወቀች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ የጸጥታው ምክር ቤት ፕሬዝዳንት መግለጫ በአብዛኛው ከኢትዮጵያ አቋም ጋር የሚጣጣም ቢሆንም አስገዳጅ ስምምነት የሚባል ነገር ኢትዮጵያ እንደማትቀበል ገልጸዋል። የተባበሩት መንግስታት ድርጅታው ምክር ቤት ትላንት በነበረው ስብሰባ ላይ የወቅቱ የምክር ቤቱ ፕሬዝዳንት በሰጡት መግለጫ ኢትዮጵያ፣ ግብጽና ሱዳን በአፍሪካ ህብረት መሪነት የሚደረገውን ድርድር ዳግም እንዲጀምሩና ከሁሉም ወገን ተቀባይነት ያለው አስገዳጅ ስምምነት ላይ እንዲደርሱ ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ መግለጫ በዋናነት በህዳሴ ግድብ ጉዳይ ላይ ትኩረት አድርገዋል። ቃል አቀባዩ በመግለጫቸው የግድቡ ጉዳይ በትናንትናው ዕለት በተባበሩት መንግስታት የጸጥታው ምክር ቤት በድጋሚ መታየቱን ተችተዋል። ከዚህ ቀደም በግድቡ ዙሪያ ሁለት ስብሰባዎችን ያደረገው የጸጥታው ምክር ቤት ትናንት በነበረው ስብሰባ ላይ የወቅቱ የምክር ቤቱ ፕሬዝዳንት ምክር ቤቱን በመወከል በሰጡት መግለጫ ኢትዮጵያ፣ ግብጽና ሱዳን በአፍሪካ ህብረት መሪነት የሚደረገው ድርድር ዳግም እንዲጀምሩና ምክንያታዊ በሆነ የተወሰነ የጊዜ ገደብ ውስጥ በሁሉም ወገን ተቀባይነት ያለው አስገዳጅ ስምምነት ላይ እንዲደርሱ ጠይቀዋል። ይህ የምክር ቤቱ መግለጫ በአብዛኛው ከኢትዮጵያ አቋም ጋር እንደሚጣጣም የገለጹት አምባሳደር ዲና፣ ነገር ግን አስገዳጅ የሚባል ስምምነት ኢትዮጵያ እንደማትቀበል ተናግረዋል።
የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የሚሄዱ ጉዳዮች ኢንተርናሽናል ፒስ ኤንድ ሴኩሪቲ ትሬት የሆኑ ጉዳዮች ናቸው። ትላልቅ ጉዳዮች ለምሳሌ አሜሪካና አንዱ ሀያል ሀገር ቻይና በኒውክሌር ቢፈላለጉ አጀንዳው እዛ ይመጣል። ምክንያቱም ዓለምን የሚያጠፋ ነው የሚሆነው። ይሄ ግን አይደለም የሚል ነው የተደረሰባቸው ጭብጦች። አሁንም የህዳሴ ግድብ ጉዳይ በሶስትዮሽ ድርድር ማለቅ አለበት የሚል ነው። ይሄን ተገንዝቦታል። የሶስቱ ሀገሮች ጉዳይ ነው፣ የውሃ ጉዳይ ነው፣ የልማት ጉዳይ ነው፣ የዓለም የጸጥታ ስጋት አይደለም የሚለውን አይነት መንፈስ በያዘ ሁኔታ ነው የተቋጨው። ቱኒዚያ ነች አጀንዳውን ወሰደችው። ነገር ግን ዞሮ ዞሮ እኛ እያልን ያለነው አሁንም አስገዳጅ ሊሆን አይችልም፣ አስገዳጅም አይደለም። ቱኒዚያም ይህንን ጉዳይ ይህን ሚና መጫወት አልነበረባትም። ጉዳዩ አሁን ያለው እዚሁ ነው ነው።
ሶስቱ ሀገራት የአፍሪካ ህብረት መራሹን ድርድር ገንቢ በሆነና በትብብር መንፈስ እንዲያስቀጥሉ ጥሪ ያቀረበው ምክር ቤቱ መግለጫው በሌላ ማንኛውም የድንበር ተሻጋሪ ወንዝ ግጭት ዙሪያ ግን ምንም አይነት መርሆችን እንደማያወጣም በአጽንኦት አስታውቋል። ይህን ያለበት ምክንያትም የጸጥታው ምክር ቤት በህዳሴ ግድብ ጉዳይ ጣልቃ በመግባቱ በሌሎች የድንበር ተሻጋሪ ወንዞች ግጭት ዙሪያም ለመሰል ጣልቃ ገብነት ሊጋበዝ ይችላል በሚል አብዛኛው የምክር ቤቱ አባላት ስጋታቸውን በመግለጻቸው እንደሆነ የምክር ቤቱ ሪፖርት ያመለክታል። ምክር ቤቱ ይህን ፕሬዝዳንታዊ መግለጫ ባወጣበት በትናንትናው ዕለት የወቅቱ የአፍሪካ ህብረት ሊቀመንበር የሆነችውና የግድቡን ድርድር በመምራት ላይ የምትገኘው የዲሞክራሲያዊት ሪፐብሊክ ኮንጎ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ክርስቶፌ ሉቱንዱላ አዲስ አበባ ተገኝተው ከኢትዮጵያ አቻቸው አቶ ደመቀ መኮንን ጋር ለረጅም ጊዜ ተቋርጦ የነበረው የሶስትዮሽ ድርድር ሊቀጥል በሚችልበት ጉዳይ ላይ ተወያይተዋል። ድርድሩ ተቋርጦ የቆየው በዋናነት በግብጽና ሱዳን ምክንያት መሆኑን የገለጹት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ኢትዮጵያ ድርድሩን በማንኛውም ጊዜ ለመቀጠል ዝግጁ መሆኗን ተናግረዋል።
የኮንጎ የውጭ ጉዳይ ሚኒስትር ጉብኝትን በተመለከተ ሰውየው እዚህ የጎበኙት የመጡት ማለት ነው ትላንትና ይህን የተቋረጠውን ውይይት ለማስቀጠል ባላቸው ፍላጎት ነው። የዘገየባቸው ምክንያቶች በዋናነት የሱዳንና የግብጽ ድርድሩ ውስጥ ላለመግባት መወላወል ነው። ነገር ግን ከዚህ ቀደምም አሁን ትላንትም ዞሮ ዞሮ የሶስትዮሽ ድርድር ምንም መተኪያ የለውም፣ በሶስትዮሽ ድርድር ጨርሱት የሚል መልእክት ነው ጠንክሮ እየመጣ ያለውና ሰውየው እንግዲህ ሄዱት ወደ ሱዳን ነው። ሱዳን ያነጋግራሉ፣ ከዛ በኋላ ግብጽ የሚሄዱ ይሆናል። መቼ ይጀመራል የምለው ዴፊኒትሊ በዚህ ነው ማለት አንችልም። እኛ ነገ ቢጀመር ዛሬ ከሰዓት ቢጀመር ደስታውን አንችልም፣ ዝግጁ ነን። ግብጽና ሱዳን እሺ ስሉ ውይይቱ ይቀጥላል ማለት ነው።
ድርድሩን በታዛቢነት የሚከታተሉት የተባበሩት መንግስታት፣ ዩናይትድ ስቴትስ እና የአውሮፓ ህብረት ከአፍሪካ ህብረት ጋር እኩል የአደራዳሪነት ሚና እንዲኖራቸው የሚሹት ግብጽና ሱዳን በበኩላቸው ድርድሩ የተቋረጠው ኢትዮጵያ በያዘችው ግትር አቋም ምክንያት ነው ይላሉ። ኢትዮጵያ ከአፍሪካ ህብረት ውጭ ያሉት አካላት ከመታዘብ ያለፈ ሚና እንዲኖራቸው እንደማትፈልግ አቋም መያዟ ይታወቃል። በሌላ ዜና አምባሳደር ዲና ለትግራይ ክልል ከሚቀርበው የሰብአዊ አቅርቦት ጉዳይ ጋር በተያያዘ በሰጡት መግለጫ ደግሞ የፌዴራል መንግስት የፍተሻ ሂደቶች ላይ ማሻሻያ ቢያደርግም በብሔራዊ ደህንነት ጉዳይ እንደማይደራደር ገልጸዋል። መንግስት ይህን አቋሙን ለእርዳታ ድርጅቶች በተደጋጋሚ ማሳወቁንም ነው ያመለከቱት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩ ዘገባችን ዛሬ ከሰዓት በኋላ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ ኃላፊ የተሰጠውን ሳምንታዊ መግለጫን የተመለከተ ዘገባ ይሆናል። የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ ህወሓት ባለፉት ሁለት ወራት በአማራ፣ አፋርና ትግራይ ክልሎች በፈጸማቸው አሰቃቂ የመብት ጥሰቶች ላይም ሊቀጥል እንደሚገባው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ውጤቱ በጥቅምት ወር መጨረሻ ይፋ እንደሚደረግ የሚጠበቀው የአሁኑ የጋራ ምርመራ የተናጥል የተኩስ አቁም እስከተደረገበት ጊዜ ተፈጸሙ በተባሉ ጥሰቶች ላይ ብቻ ማተኮሩን ኃላፊው አስታውሰዋል። ይህ ግን በተጠቀሱት ክልሎች በተፈጸሙት ከፍተኛ የመብት ጥሰቶች ላይ መቀጠል እንደሚገባው የገለጹት ኃላፊዋ መንግስት ይህንን አቋሙን ማሳወቁንም አመልክተዋል። ህወሓት በጋራ ምርመራው ላይ እምነት እንደሌለው በደብዳቤ ማሳወቁ ይታወቃል። ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት የተሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ያስደምጠናል።
ለአዲሱ የኢትዮጵያ 2014 ዓመተ ምህረት የመጀመሪያ የሆነው የጠቅላይ ሚኒስትር ጽፈት ቤት ሳምንታዊ መግለጫ ልዩ ልዩ ወቅታዊ ጉዳዮች የተነሱበት ነው። የተባበሩት መንግስታት የሰብአዊ መብት ኮሚሽን ጽፈት ቤትና የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል ተፈጸመዋል በተባሉ ጥሰቶች ላይ በጋራ ያካሄዱት ምርመራ የመስክ ስራ ከተጠናቀቀ በኋላም የመጀመሪያው ነው መግለጫው። የመስክ ምርመራ ስራቸውን ማጠናቀቃቸውን የገለጹት ሁለቱ ተቋማት ምርመራው ያለበትን ደረጃ በተመለከተ ሰሞኑን ለተባበሩት መንግስታት የሰብአዊ መብት ምክር ቤት ማብራሪያ ሰጥተዋል። መንግስት የጋራ ምርመራው ከተቀረበበት ጊዜ አንስቶ ሙሉ ትብብር ሲያደርግ መቆየቱን የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ይህ ደግሞ መንግስት የሰብአዊ መብት ጥሰቶችን አስመልክቶ ካለው አቋም የመነጨ መሆኑንም ነው ያስረዱት።
And the position of the government that all credible I would like to repeat allegations of serious human rights violations.
ሁሉም ተአማንነት ያላቸው እደግመዋለሁ ተአማንነት ያላቸው በትግራይና በሌሎችም ክልሎች ተፈጸሙ የተባሉ ከፍተኛ የሰብአዊ መብት ጥሰቶች ሪፖርቶች በጥልቀት መመርመር እንዳለባቸው መንግስት የቆመለትና የሚቀጥልበት አቋም ነው። ጥቅምት 22 ቀን የሚወጣውን የምርመራ ውጤት ሪፖርት እየጠበቀን ነው ነው ያሉት። የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን የመስክ ምርመራ ስራቸውን ማጠናቀቃቸውን ያስታወቁበት ጊዜ ከሰሜኑ የኢትዮጵያ ክፍል ሌሎች ከፍተኛ የመብት ጥሰቶች ሪፖርት እየተደረጉ ካሉበት ጊዜ ጋር ተቀጣጥሟል። ዛሬ ብቻ እንኳን በደቡብ ጎንደር በመትገኘው ነፋስ መውጫ ከተማ በህዋት ተገደሉ ለተባሉ 52 ንጹሃን ዜጎች በአካባቢው ባህል መሰረት የቀጠሮ ለቅሶ ተካሂዷል። በሰሜን ጎንደር አዳባት ወረዳ ደግሞ 200 ንጹሃን ዜጎች ጭና ተክለማኖት በተባለ ቀበሌ በህዋት ታጣቂዎች መገደላቸውን የአካባቢው አስተዳደርና መንግስት ማስተዋወቃቸው ይታወቃል። በሰሜን ወሎ አጋምሳ ደግሞ ንጹሃን ዜጎች መገደላቸውን የኢትዮጵያ መገናኛ ብዙሃንና ዘ ቴሌግራፍ የተባለ የውጭ ዜና አውታር መዘገባቸው ይታወቃል። በአፋር ክልል ጋሊኮማ መጠለያም እንደዚሁ በህዋት ተፈጸመ በተባለ ጥቃት 240 ንጹሃን ዜጎች መገደላቸውን ክልሉ ያስታወቀው የተባበሩት መንግስታት ድርጅትና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ ከመያካተተው የጊዜ ገደብ በኋላ ነው። ህዋት የሁለቱን ቡድኖች የጋራ ምርመራ በተለይም የኢትዮጵያን ሰብአዊ መብት ኮሚሽን ተሳትፎ እንደማይቀበል በደብዳቤ ጭምር አሳውቋል። በነፋስ መውጫ በጭና በአጋምሳ በጋሊኮማና በሌሎችም አካባቢዎች ተፈጸሙ በተባሉ ከፍተኛ የሰብአዊ መብት ጥሰት ወንጀሎች እጁ እንደሌለበትም ነው በተለያዩ አጋጣሚዎች አስታወቀው። የኢትዮጵያ መንግስት የየአካባቢዎቹ ነዋሪዎችና የተጎጂ ቤተሰቦች ግን የግፍ ግድያዎቹ የተፈጸሙት በህዋት ታጣቂዎች መሆኑን በተደጋጋሚ ይናገራሉ። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ የሚያካትተው የኢትዮጵያ መንግስት የተናጠል የተኩስ አቁም እስካወጀበት ጊዜ ተፈጸሙ የተባሉ ጥሰቶችን ብቻ ነው። እና ምርመራው በአማራ በአፋርና በትግራይ ክልል ጭምር ባለፉት 2 ወራት በህዋት ተፈጸሙ ባሏቸው ጥሰቶች ላይ ጭምር ሊቀጥል እንደሚገባው በመግለጽ የመንግስትን አቋም አንጸባርቀዋል።
All of these egregious rights violations particularly in Amhara region and Afar.
እነዚህ ሁሉ አስተቃቂ የመብት ጥሰቶች በተለይም በአማራና በአፋር ክልሎች የተፈጸሙት እንደዚሁም በትግራይ ክልል በህዋት ስር የተፈጸሙት የዚህ ምርመራ አካል መሆን አለባቸው። ስለዚህ የኢትዮጵያ መንግስት ያንን ያምናል። ይሄንን ሐሳቡንም አካፍሏል። እናም ጉዳዩን ለመመልከት እድል ይኖራል ብለን እናምናለን ነው ያሉት። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በዛሬው መግለጫቸው በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አድማጮች ከሁለተኛው አጋማሽ ወደ 13 ደቂቃ ዛሬ ወደ መጀመሪያው አጋማሽ ገፋ አድርገን ወስደናል። በርከት ያሉ ዘገባዎች ስለነበሩ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን የቀጥታ ስርጭታችንም እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶቶርን ዶት ሞቢ ላይም ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ horn@voanews.com የኢሜል አድራሻችን ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ መሰናዷችን እናልፋለን። ባህልና ማህበረሰብ። በኦሮሞ ሕዝብ ዘንድ በየዓመቱ የሚከበረው እሬቻ ወይም የምስጋና በዓል ዘንድሮም እጅግ ጥንቃቄ በተሞላበት ሁኔታ እንዲከበር የአባገዳዎች ህብረትና የኦሮሚያ ባህልና ቱሪዝም ቢሮ አሳስበዋል። አዲስ አበባ የምትገኘው ዘጋቢያችን ፀሐይ ዳምጠው በክልሉ የተሰጡትን የማሳሰቢያዎች ይዘት በተመለከተ ለዛሬው ባህልና ማህበረሰብ ዝግጅታችን እንደሚከተለው አሰናድተዋለች።
የኦሮሞ አባገዳዎች ህብረት ጸሐፊ አባገዳ ጎበነ ሆላ እሬሶ የ2014 የእሬቻ ክብረ በዓል መስከረም 22 በአዲስ አበባ ከተማ በሆረፍንፍኔና መስከረም 23 በቢሾፍቱ ሆራ አርሰዲ እንደሚከበር ተናግረዋል። በዘንድሮ በዓልም በተሳታፊዎች ቁጥር ላይ ገደብ ሳይደረግ፣ ሆኖም ለኮቪድ-19 ወረርሽኝ ተገቢው ጥንቃቄ ተደርጎ እንደሚከበር አስታውቋል።
የሮ አማ ካን ኢትዮጵያን ከሰጅር
በአሁኑ ጊዜ ኢትዮጵያ ካለችበት ችግር አንጻር የኮቪድ-19 ወረርሽኝ እንዲሁም የሰላም ሁኔታ ጋር ተያይዞ አምና በተወሰኑ ሰዎች ቁጥር ነው የተከበረው። በተለይ ቫይረሱን አስመልክቶ ህብረተሰባችን ተገቢውን ግንዛቤ እስኪያገኝ ድረስ ብለን ነው በተወሰነ ሰው እንዲከበር ያደረግነው። ለህዝቡ ጤንነትና ሰላም ይቀድማል ብለን ነው በ2013 ዓ.ም በውስን ሰው እንዲከበር ያደረግነው። ነገር ግን ባለፈው ዓመት ብዙ ሰው ተከፍቷልና ይቅርታን ጠይቃለን። በሽታው ዘንድሮም አልጠፋም፣ ይባስ ብሎ እንዳምናው የከፋ ደረጃ ላይ ነው ያለው። ይሁን እንጂ ህዝቡ በጥንቃቄ ወጥቶ በሆረፍንፍኔም ሆነ በሆራ አርሰዲም ያከብራል።
ህብረተሰቡ የራሱን ሰላምና ደህንነት እንዲያስጠብቅ እንዲሁም ከኮቪድ-19 ወረርሽኝ እንዲጠነቀቅ አባገዳ ጎበነ ሆላ ምክረ ሀሳብ ለግሰዋል።
አንድ አገር ሰላም የሚሆነው ህዝቡን በሰላም ወጥቶ የሚገባው መንግስት ሲኖር ነው። መንግስት ደግሞ ከህዝብ ጋር መሆን አለበት። ስለዚህ የሰላም ስጋት እንዳይኖር ኃላፊነቱን ለጸጥታው ዘርፍ ሰጥተናል። ሁለተኛው ስለ ኮቪድ-19 ነው። እሱን በተመለከተ ለጤና ዘርፍ ሰጥተናል። ነገር ግን የዚህ ዓመት ክብረ በዓል ባለቤት ህዝብ ስለሆነ ግንባር ቀደም ሰላም አስከባሪው ህዝቡ ራሱ ነው። የቫይረሱን ስርጭት ለመቀነስ ህዝቡ በጤና ባለሙያዎች የሚሰጡትን ምክሮች ስራ ላይ መዋል አለበት።
የኦሮሚያ ባህልና ቱሪዝም ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ብርሃኑ ቡጤ በበኩላቸው ህብረተሰቡ ኮቪድን እየተከላከለ በዓሉን እንዲያከብር ጥሪ አድርገዋል።
ኮቪድ ምክንያት ነው ህብረተሰቡ ፍላጎት እያለ ጥያቄው ገፍቶ ሰፍቶ እያለ አባገዳዎችም በሰጡት አቅጣጫ መሰረት ነው ህዝቡ አሚን ብሎ ተቀብሎ፣ በዘንድሮ ደግሞ ያንን ማድረግ አይቻልም። ህዝባችን በተለያየ ሁኔታ ሰፋፊ የሆኑ መድረኮችን እያከናወነ ነው የነበረው። እስካሁን ድረስ የተለያዩ መድረኮች በአደባባይ በተለያዩ ሁኔታዎች እየተከናወኑ ነው ያሉት። ያ እየሆነ ያለው በሽታው ጠፍቶ ሳይሆን ህብረተሰባችን ይነስም ይብዛ ራሱን መጠበቅ በሚችልበት ደረጃ ግንዛቤ እያገኘ የመጣበት ሂደትም ስላለ አሁን በእሬቻም ላይም እንዲሆን የሚፈለገው ነገር ዋናው ጉዳይ እያንዳንዱ ህብረተሰብ ግንዛቤ አግኝቶ ከቤቱ ሳይነሳ ማለት ነው፣ ከቤተሰቡ ጭምር የሚመጣ ከሆነ ማክስ በአግባቡ መጠቀም መቻል አለን።
አምና ህዝቡ እሬቻን በጋራ የማክበር ፍላጎት እንደነበረውና በኮቪድ ምክንያት ተገድቦ እንደነበር ያስታወሱት አቶ ብርሃኑ ዘንድሮ ግን ህብረተሰቡ ስለ ወረርሽኙ ተገቢው ግንዛቤ ስላለው ከከፍተኛ ጥንቃቄ ጋር እንዲያከብሩ መክረዋል።
በሽታውን እንዴት መከላከል እንደሚቻል ህብረተሰባችን ግንዛቤ እያገኘ ነው የመጣውና ያንን ግንዛቤ በመጠበቅ የኮቪድ ፕሮቶኮልን በጠበቀ ሁኔታ ማክሲን በመጠቀም የራሱን ርቀት በመጠበቅ ህዝባችን አውቆ መምጣት እንዲችል እና እርስ በራሳችን መጠባበቅም እንድንችል ግንዛቤ እየተፈጠረለት ነው ያለው። በእያንዳንዱ ወረዳ፣ በእያንዳንዱ ዞን፣ ከተማ በእሬቻ በዓሉ አከባበር ሁኔታ ላይ ምን መሆን እንዳለበት፣ ሰላሙን በራሱ ከጸጥታው አካል ጋር ሆኖ ተደራጅቶ በመቀናጀት እንዴት መጠበቅ እንዳለበት እና እሬቻ የሚፈልገው አካሄዶች አሉ። እሬቻ በመሰረቱ ሰላምን ነው የሚያውጀው። የተጣላ ማህበረሰብ ካለ፣ የተጣላ ቤተሰብ ካለ፣ ግለሰብ ካለ ወደ ኢሬቻ በሚመጣበት ጊዜ ቀደም ብሎ በመታረቅ ነው። ያልታረቀ እርቅን ያላወረደ ሰው ኢሬቻ ላይ መሳተፍ አይችልም።
የኢትዮጵያ ብሔር ብሔረሰብ ጎረቤት ሀገሮችና ከዓለም ዙሪያ የኦሮሞ ባህል ትሩፋት የሆነውን የኢሬቻ ክብረ በዓል ላይ ተሳታፊ እንዲሆን የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበነ ሆላ ጥሪ አድርገዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ መሰናዷችን ስናልፍ የተፈጥሮ አካባቢ ሳይንስና ህይወት መሰናዷችን እናገኛለን። የኦሮሚያ ክልል የአየር ንብረት ለውጥና የአካባቢ ጥበቃ ባለስልጣን ምክትል ዲሬክተር አቶ ቦንሳ ያደሳ ባለፈው ዓመት ብቻ 11 የክልሉ ዞኖች የሰደድ እሳት በደን ላይ መድረሱን ገለጹ። ገልሞ ዳዊት በዚህ ዙሪያ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል።
በተፈጥሮ ደኑ ላይ በደረሰው በዚህ ሰው ሰራሽና የተፈጥሮ የሰደድ እሳት አደጋ ወደ 6000 ሄክታር የሚጠጋ የደን ሀብት መውደሙንም የክልሉ የአካባቢ ጥበቃ ባለስልጣን ምክትል ዲሬክተር አቶ ቦንሳ ያደሳ ገልጸዋል። እንደሚታወቀው በበጋ ጊዜ በተለይ ኃይለኛ ንፋስ በሚኖርበትና ዝናብ በሚጠፋበት ጊዜ በደን ውስጥ የሰደድ እሳት ሊከሰት ይችላል። የሰደድ እሳቱም አንድም የደረቁ እንጨቶች በንፋስ አማካኝነት ግጭት በሚፈጥሩበት ጊዜ በተፈጥሮ አለያም በሰዎች ተለኩሶ ሊከሰት ይችላል። እንግዲህ ይህ በየዓመቱ በሀገራችን የሚከሰት ሁኔታ ነው። ዘንድሮም በአርሲ ጭላሎ ተራራ አካባቢ፣ በምዕራብ ሸዋና ምስራቅ ሸዋ አካባቢ፣ በአጠቃላይ በ11 የኦሮሚያ ዞኖች ውስጥ የሰደድ እሳት ተከስቷል። የሰደድ እሳቱን ለመቆጣጠር የየአካባቢው ነዋሪዎች ርብርብ አድርገዋል። ከ6000 ሄክታር አብዛኛው ጉዳት የደረሰው ብሔራዊ ፓርክ ውስጥ ባሉ ሳር በሚበቅልባቸው አካባቢዎች ነው። ለምሳሌም ያህል በአርሲ ተራራ አካባቢ በተነሳው ሰደድ እሳት የተቃጠለው ሳር ነው። የአካባቢው ነዋሪዎች ሳር እንደገና እንዲበቅል በሚል በለኮሱት እሳት ነው ጉዳቱ የደረሰው። አቶ ቦንሳ የሰደድ እሳት የለኮሱ ግለሰቦች ላይ ተወስደዋል ስላሉት እርምጃም ገልጸዋል።
የመጀመሪያው
እርምጃ ይህ ሰደድ እሳት የባሰ ጉዳት እንዳያደርስ ወዲያው ማጥፋት ነው። በጠቀስናቸው 11 ዞኖች ውስጥ ከደረሱት እሳት አደጋዎች የደን ሰደድ እሳት የማይባሉ ክስተቶችም አሉ። ከ2-10 ሄክታር ቃጠሎ የደረሰባቸው አካባቢዎች አሉ። የሰደድ እሳት ትልቅ ጉዳት ያደረሰው በምዕራብና ምስራቅ ሸዋ ውስጥ ነው። ይህንን አደጋ ለመከላከል የአካባቢውን ህብረተሰብ ስለ ደን አጠባበቅ ማስተማር ጀምረናል። የሰደድ እሳቱን የለኮሱ ሰዎችን ደግሞ ህግ ፊት እንዲቀርቡና ቅጣት እንዲበየንባቸው አድርገናል።
ሆኖም ይላሉ አቶ ያደሳ፣ ቃጠሎው በ11 የኦሮሚያ ዞኖች ይከሰት እንጂ የኦሮሚያ ክልል የደን ሽፋን መጨመሩንም ተናግረዋል።
ውጥን በሰና ኦሮሚያስታዬ ከብያ ውጋ ሸንሸንን ቁረተማ ገባት።
የኦሮሚያም ሆነ የሀገር አቀፉ የደን ሽፋን በየ5 ዓመቱ ተጠንቶ ነው ለዓለም አቀፍ ድርጅቶች መረጃው የሚቀርበው። በዚህም ጥናቱም እንደሚያሳየው የኦሮሚያ የደን ሽፋን በዚህ ባሳለፍነው ዓመት 26.6% መድረሱን ነው። ይህም ማለት አንድ ደን የሚል መስፈርት የሚያሟላው ስፋቱ ግማሽ ሄክታር ከሆነና የደን ተክል ርዝመቱ ከ2 ሜትር በላይ ከሆነ ብቻ ነው።
አቶ ያደሳ የኦሮሚያ የደን ሽፋን መጠን 9.9 ሚሊዮን ሄክታር መሆኑን ገልጸው ከዚህም በሰው እጅ የተተከለው ደን ከ100,000 ሄክታር እንደማይበልጥ የተቀረው ተፈጥሯዊ ደን ነው ብለዋል። ኢትዮጵያ ከ2019 ክረምት ወዲህ ለ4 ዓመት የሚቆይ የችግኝ ተክላ መርሃ ግብር እያካሄደች ነው። አረንጓዴ አሻራ በሚል የሚጠራውና የጠቅላይ ሚኒስትር ጽህፈት ቤት የሚመራው ችግኝ ተክላ ፕሮግራም የተነደፈው በ4 ዓመት 20 ቢሊዮን ችግኞችን የመትከል ዓላማን ያነገበ ነው። ባለፈው እሁድ ጠቅላይ ሚኒስትር አብይ የመርሃ ግብሩን 3ኛ ዓመት የመዝጊያ ስነ ስርዓትን በአዳማ ከተማ አከናውነዋል። ዶክተር አብይ በቦታው ለታደሙት እንግዶች በአዳማ ከተማ ከዚህ በፊት በመርሃ ግብር ተተክሎ የነበረው ቦታ መልማት መቻሉን እንደ ምሳሌነት ጠቅሰዋል።
የአረንጓዴ አሻራ የመጀመሪያው ዓመት የተተከሉ ዛፎች ናቸው። አሁን ጫካ ሆነው የምናያቸው አረንጓዴ አሻራ ሀሳብ አይደለም፣ የሚጨበጥ የሚዳሰስና ለውጥ የሚያመጣ ነገር ነው። ይህ ቦታ እንደማሳያ የተወሰደበት ምክንያት ትንሽ ሞቃታማም ስለሆነ ባጠረ ጊዜ ጫካ ማድረግ ከቻል ድፍን ኢትዮጵያን ማልበስ የሚቻል መሆኑን የሚያረጋግጥልን በመሆኑ ተስፋ እንድንሰንቅ እና ይበልጥ እንድንሰራም ያደርገናል። በአራት አመት ውስጥ 20 ቢሊዮን ችግኝ ለመትከል አቅደን በሶስት አመት ውስጥ ከ18 ቢሊዮን በላይ ችግኞች መትከል ችለናል። በሚቀጥለው አመት 7 ቢሊዮን እንኳን ብንተክል 25 ቢሊዮን ሆነ ማለት ነው።
ባለፈው አመት ለጋዜጠኞች ማብራሪያ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም አረንጓዴ አሻራ በዚህ አመት ከታቀደው በላይ መፈጸሙን ተናግረዋል። አቶ ቦንሳ ያደሳ የአረንጓዴ አሻራ መርሃ ግብር ለሀገሪቱ ደን ሽፋን መሻሻል አውንታዊ ገጽታ እንዳለው፣ በመርሃ ግብሩም የኦሮሚያ የአየር ንብረት ለውጥና የአካባቢ ጥበቃ ባለስልጣን በአማካሪነት እየተሳተፈ መሆኑን ገልጸዋል። አቶ ያደሳ ባለፉት 3 አመታት የተተከሉት ችግኞች በአሁኑ የደን ሽፋን አሃዝ እንዳልተካተቱ ገልጸው ከተተከሉት 80% መጽደቃቸውን ገልጸዋል። የኦሮሚያ ክልላዊ መንግስት አስተዳደር የክልሉን የደን ሽፋን በአንድ አመት ከ26.6% ወደ 34% ለማሳደግ እየሰራ መሆኑንም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
የተፈጥሮ አካባቢ ሳይንስና ህይወት መሰናዷችንን ነበር ያስደመጥናችሁ አድማጮች። አሁን የፕሮግራም ማሳሰቢያ አለን።
የሳተላይት ስርጭት መስመር ለውጥ መልእክት።
የአሜሪካ ድምጽ ወደ ኢትዮሳት እየተሸጋገረ ነው።
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን፣ የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
ከሰኞ መስከረም 10/2014 ዓ.ም ጀምሮ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን፣ የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ መተላለፍ ይጀምራሉ።
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
ቪኦኤ ጋቢና አሁንም ኢትዮሳት ላይ ይገኛል።
በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
እንኳን አደረሳችሁ።
እንኳን አደረሳችሁ።
መልካም አዲስ ዓመት። የአሜሪካ ድምጽ
ዝግጅቶቻችንን አዳምጣችሁ አስተያየት መላክ፣ ጥቆማ ማድረስ ከፈለጋችሁ ደግሞ የኢሜል አድራሻችን horn@voanews.com ነው። አድማጮች አሁን ከምሽቱ 3:58 ይላል ሰዓታችን፣ ልንሰናበታችሁ ነው። ያዘጋጀናቸውን ዝግጅቶቻችንን አጠናቀናል። ስርጭቱን በማቀናበር ብርሃን ኃይሉ አብራን አምሽታለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። የመሐሙድ አህመድ ተከታዩ ዜማ ለጥቂት ደቂቃዎች አብሯችሁ ይቆያል። እረ በከተማው ጭራሽ በሀገሩ ይላል መሐሙድ አህመድ። በእኛ በኩል ሰላም፣ በደህና ደሩ። በነገው የአርብ ምሽት መደበኛ ዝግጅታችን እንገናኛለን።
እነማን ነበሩ ዛፍ ጥላ ስር ሆነን ስንመካከር? ከቶ እነማን ሰሙ ስንነጋገር? ከቶ እነማን ሰሙ ስንነጋገር? ጭንጭኒና አንቺነን የፍቅር ጀግኖቹ እነማን ነበሩ? ቢት ከዘመኖቹ ቢት ከዘ
ዘመዶቹ ምንስ ግልጽ ቢሆንም ጊዜና ዘመኑ ፍቅራችን ተጋልጦ ምን ነው መመንመኑ ፍቅራችን ተጋልጦ ምን ነው መመንመኑ